ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 27 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። ፕሮግራማችንን የምንጀምረው ትላንት ዛሬ አይደለም በሚል ርዕስ የቀረበውን ጽሑፍ ሁለተኛ ክፍል በማሰማት ይሆናል። በማስከተልም ሌላ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ እኔ ልብላ አንተ ጦምደር በሚል ርዕስ ሀተታ አለን። በመጨረሻም በጥያቄና መልስ የተዘጋጀውን ማንያውራ የነበረ ክፍል ሁለት አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የሱዳኑ ፕሬዝዳንትና የወያኔ ጠቅላይ ሚኒስትር ተብዬ በጸጥታ በወታደራዊ በኢኮኖሚና በፖለቲካ ጉዳዮች ላይ ተነጋግረው በጋራ ለመስራት ስምምነት ላይ ደርሰዋል ተብሏል። በተለይ በጸጥታው ጉዳይ ያንዱ መጎዳት የሌላው መጎዳት መሆኑን ተማምነው የበለጠ ኃይላቸውን ለማስተባበርና ለማቀናጀት ተስማምተዋል። የአሁኑ የበሽር ጉዞም ሆነ የተደረገው ስምምነት መልእክቱ ለግብጽ ሲሆን ሁለቱ አገሮች በሁሉም መስክ ተስማምተው የጋራ አቋም ያላቸው መሆኑን ለማሳየት ነው ተብሏል። ግብጽ በአባይ ግድብ ምክንያት ከወያኔ ጋር ውጥረት ውስጥ መግባቷ የሚታወቅ ሲሆን በግብጽና በሱዳን ወሰን ላይ ባለው የኃይላብ ትራያንግል የይገባኛል ጥያቄ ምክንያት ግብጽና ሱዳንም ተቃቅረው ይገኛሉ። የወያኔ የማዕከላዊ ስታቲስቲክስ ኤጀንሲ በሰጠው መግለጫ የምግብ ዋጋ እየጨመረ መሆኑን ገለጸ። ኤጀንሲው በመጋቢት ወር የምግብ ዋጋ 9.6 ከመቶ ማደጉን ይግለጽ እንጂ ትክክለኛው አሃዝ ከዚህ በጣም እየጨመረ መሆኑ ይታወቃል። ለምግብ ዋጋ መጨመር ድርቅ ባለባቸው አካባቢዎች ያለው የምርት መቀነስ አንዱ ምክንያት ቢሆንም በወያኔ አባላትና በተባባሪዎቹ አማካይነት ወደ ውጭ የሚላከው የጥራጥሬና የሌሎች የእህል አይነቶች መጠን በከፍተኛ ደረጃ በመጨመሩ መሆኑም ታዛቢዎች ይገልጻሉ። ህዝባዊ አመፁን ተከትሎ የታወጀው አፋኝ አስቸኳይ ጊዜ አዋጅ የአገሪቱን ኢኮኖሚ ክፉኛ እየጎዳ መሆኑን የምጣኔ ሀብት ባለሙያዎች ገልጸው የአዋጁ መራዘም ሁኔታውን ይበልጥ ያባብሰዋል እንጂ ችግሩን አይፈታውም ብለዋል። ህዝባዊ አመፅ ወዲህ በተለይ የቱሪስት እንቅስቃሴና በፋብሪካ ምርት የማምረት ስራዎች ክፉኛ የተጎዱ ሲሆን ከነዚህ እንቅስቃሴዎች ጋር የተያያዙ ስራዎችም ችግር እየደረሰባቸው መሆኑ ታውቋል። የአስቸኳይ ጊዜ አዋጁ ቀውሱን ከማባባስ በስተቀር ለችግሩ መፍትሄ ሊሆን አይችልም የሚሉ ወገኖች በአመፁ ለተነሱ ጥያቄዎች መልስ ሊገኝ የሚችለው የአምባገነን አገዛዝ ሲወገድና የህዝብ መብት ሲከበር ብቻ ነው ብለዋል። ረቡዕ መጋቢት 27 ቀን በሶማሊያዋና ከተማ በመቋድሾ ውስጥ ከጸጥታው እንዲሁም ከወጣትና ስፖርት ሚኒስቴር መስሪያ ቤቶች አጠገብ በሚገኝ አንድ ሬስቶራንት አጠገብ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 7 ሰዎች የገደለ መሆኑና በርካታ ሰዎች ያቆሰሉ መሆኑ ተሰምቷል። ሬስቶራንቱ በከፊል የወደመ መሆኑም ታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የአልሸባብ ታጣቂዎች መሆናቸውም ተገምቷል። አልሸባብ የአዲሱን ፕሬዝዳንት አስተዳደር ማውገዙ የሚታወቅ ሲሆን ይህንን ጥቃት ያካሄደው አዲሱ አስተዳደር መሰረት ሳይዝ ለማናጋት ነው በሚል ሁኔታውን የሚከታተሉ ወገኖች እየተናገሩ ይገኛሉ። ሐሙስ መጋቢት 28 ቀን በጋምቢያ የሚካሄደው የምክር ቤት አባሎች ምርጫ አገሪቱ ወደ ዲሞክራሲ አስተዳደር መሸጋገሯን ጠቋሚ ነው የሚሉ አስተያየቶች እየተሰጡ ናቸው። ላለፉት 22 ዓመታት በያያ ጃሚያ ላምባገነነው አስተዳደር ስር የነበሩት 1.8 ሚሊዮን የጋምቢያ ዜጎች ሐሙስ ነጻና ፍትሃዊ በሆነ መንገድ ተወካዮቻቸውን ይመርጣሉ ተብሎ ይጠበቃል። ሚስተር ባሮን ወደ ስልጣን ለማምጣት ተባብረው የነበሩት 8 ፓርቲዎች በነገው ዕለት የሚወዳደሩ ሲሆን በመካከላቸው ልዩነት የተፈጠረ መሆኑም ይነገራል። በጋራ ተባብረው ሊወዳደሩ በሚችሉበት ስልት ላይ ስምምነት ሊያደርጉ ባለመቻላቸው ልዩነታቸው እየሰፋ መሄዱ እየተነገረ ከመሆኑም በላይ አንዳንድ ሰዎች ስጋት ላይ ይጣላቸው መሆኑን ይታወቃል። በተለያዩ ጉዳዮች ላይ ውሳኔ ማስተላለፍ ስልጣን ያለው የአፍሪካ ብሔራዊ ኮንግረስ የአመራር አካል ሚስተር ዙማ ከስልጣን እንዲወርዱ የወሰነ መሆኑ ታወቀ። የአመራር አካሉ ሚስተር ዙማ ከስልጣን እንዲወርዱ በተለያዩ ተቋማትና በአንዳንድ የፓርቲው የበላይ ባለስልጣን ጭምር የቀረቡትን ጥያቄዎች ደጎን በማድረግ ሚስተር ዙማ በስልጣናቸው እንዲቆዩ ወስኗል። የፓርቲው አካል ሚስተር ዙማ በካቢኔ ሚኒስትሮቻቸው ላይ ያደረጉት ሹምሽር ከተገቢው አካሎች ጋር ተመካክረው አለማድረጋቸው ድክመት መሆኑን አምኖ የተቀበለ ቢሆንም ይስተት ግን ዙማን ከስልጣናቸው ለማስወገድ በቂ ምክንያት አይደለም ብሏል። ተቋሚ ፓርቲዎች ሚስተር ዙማ ከስልጣን እንዲወርዱ የሚጠይቁ ህዝባዊ ሰልፎችን ለማድረግ ያቀዱ ሲሆን የሀገሪቱ ምክር ቤት በፕሬዝዳንቱ ላይ የእምነት ማጣት ድምጽ እንዲደረግ ያቀደ መሆኑን ታውቋል። ዛሬ ያለን ዜና በዚሁ ተጠናቀቀ።
ትላንት ዛሬ አይደለም ክፍል 2 ያለፈን ታሪክ በትምርታዊነቱ ተገቢውን ቦታ ከሰጠነው ውጤቱ አውንታዊ ይሆናል እንጂ ጥላቻን ለማናፈስና ህልውና ለመስጠት አይደለም። ታምራት ላይኔ ለወንጀሉ ገና ንስሐ ያልገባው የወያኔ የረጅም ጊዜ መጋዣ ወደ ኦጋዴን ሄዶ አማራው እንዲህ እንዲህ ይላችኋል ብሎ ያለፈንና ኋላ ቀርደትን ትረካ ሲያስተጋባ እንደነበር የምናስታውሰው ነው። በህዝብ መሃል ልዩነቶችና መናናቆችም ቢሆኑ ሲሰለጠን የሚጠፉ ቢሆኑ ኖሮ ዛሬ ባለም ዘረኝነት ባልኖረ ነበር። የታሪክና ህብረተሰብን ሂደት ያልተረዱ ደጋግመን እንዳልነው በዛሬ መነጽር አጼ ቴዎድሮስን አጼ ዮሐንስንና አጼ ምኒልክን ሊፈርጁ ሊገመግሙ ሲሞክሩ አይተናል። ይህ ደግሞ ግንዛቤን ማዛባቱ ብቻ ሳይሆን አላግባብ ውግዘትና ይስን ያስከትላል። በዚህም ደረጃ ተገቢ ግንዛቤ ሳይጨበጥ ከቀረ አንድም ጥላቻን መሸከሙ መቀጠል ብቻ ሳይሆን በታሪክ ማፈርም ሊከተል ይችላል። ሁለቱም ጎጂ ናቸው። አጼ ምኒልክ ህዝብ ፈጁ በሚል ጥላቻና ቂምን በሚያመረቅ ደረጃ ሐውልት እስከ መስራት የደረሱትም የዚሁ ሰለባ ናቸው። የአገር አንድነት በፍላጎትና በመፈቃቀድ ሳይሆን በኃይልና በጉልበት መስፈኑ በኢትዮጵያ ብቻ የታየ ክስተት አይደለም። ይህን ሐቅ በመካድ ማንም አልተገደለም፣ አልተሰቃየም፣ አልተወረረም ማለቱ የሚያዋጣ ካለመሆኑ በላይ ከሐቅም የተጣላ ነው። የየመንደሩ አለቃና ራሱን ንጉሥ ባይ ለማዕከላዊ መንግሥት መሥረታ ደንቃራ ነበርና የበላይነት ሥልጣኑን ለመጠበቅ ይዋጋልና መውጋት፣ መውረር፣ ማስገበር የሚባለው የማይታለፍ ክስተት ሆኖ ተገኝቷል። በዚህም በዚያም የተመሠረተውም ሥርዓት ሁሉን አንድ አድርጎ በዲሞክራሲ መሠረት ያስተባበረ ሳይሆን ፊውዳላዊ በመሆኑም የብሔር ጭቆና ነበር ሲባል እሪ ማለት የሚቀናቸው በመሠረቱ ታሪክ ይክዳሉ እንጂ ሐቀኛውን ሂደት ሌላ መልክ ሊሰጡት አይችሉም። በደቡብ ክፍል ጭቆናው ከመሬት ቅሚያም ጋር የተያያዘ በመሆኑ ጥልቀቱና ጉዳቱ ግዙፍ ነበር። ጠባሳውን የዛሬው ትውልድ ማከም ማስተናገድ ተገዶ ይገኛል። ታሪክ በዚያው በታሪክነቱ ተወስኖ እንዲቀር ከተፈለገ ግን የነበረውን መካዱ የሚያዋጣ አይደለም። እኩልነት በሁሉም መስክ ጠፍቶ እንደነበር ምስክሮች ሞተው አላለቁም። ጭቆና የደረሰባቸውንም መጨቆናቸውን አምኖ ለለውጥ ለጋራ ሂደት መጥራት እንጂ ምንም አልደረሰባቸውም ብሎ መቃረኑ የሚፈይደው ምንም የለም። የነበሩት አገዛዞች የፈጠሩትንም መሰረታዊ ችግር የተወሰኑት በዘመናቸው ክልልና ርዕዮት የተነሳ አማራጭ ስለማያዩ ሆነ በስልጣን ጥምና እብሪት ያደረሱትን ጉዳት በፈረደበት ከደሴ በመጣ አገር ወዳድ ምሁር ላይ ጭኖ ውግዘትን ማዝነቡ ወይም ለኢትዮጵያና ለለውጥ ለአንድነት የታገሉትን በጠቅሉና በጅምላ ማውገዝ ችግሮችን የሚያቀልም የሚፈታም ሆኖ አልተገኘም፣ ሊገኝም አይችልም። ታሪክን መካድ ጠቃሚ እንዳልሆነው ሁሉ ታሪክን ያውም አጋኖ በክፋቱ ነጋጠባ መሰለቅ ደግሞ የወደፊት የተሻለ አማራጭ ጉዞን ያደናቅፋል። ጭቆና ነበረ፣ ስለነበረም ትግሎች ተካሂደዋል። የጥቂቶች ማህበር፣ የግለሰብ ጽሑፍ፣ የውዳን አቋም ከሐቅ ጋር ምንም ግንኙነት ከሌለው ሕዝብ የሚያሰማውን ቁስልንም አያክምም። የኤርትራ ችግር የተማሪዎችና የኢሃፓ አይደለም አልነበረም። አገዛዞቹ የፈጠሩትና ያባባሱት ግንጠላውንም ያጸደቁት ነው። ያብየን ለምየልክክ አልሰራ ያለውና አድማጭም ያጣው በዚህ የተረሳ ነው። ጭቆናው አለ ሲባልና ሲወገዝም የገዢውን ክፍልና ህዝብን አንድ በማድረግ አልነበረም። ወያኔ በመርሃ ግብሩ አማራውን ህዝብ ከጭቆናው ተረፍ መረፍ ያገኛል ብሎ ሲያወግዝ አሌ ብሎ የተጋተረው ኢሃፓ እንጂ ማንም ሌላ አልነበረም። የአጼውን ስርዓት በዚሁ መንገድ ሲተችም ይህን ለጥጦና ቀጥሎ የአማራው ህዝብ የጭቆናው ተጠቃሚና ጨቋኝም ነው ያለበት ጊዜ የለም። በዚያን ጊዜ ግን ተማሪውንና ህዝብን አንድ አድርጎ በስርዓቱ ላይ ለማስነሳት የነበረውን በደል ማወቅና በኢትዮጵያዊነት ሁሉም እንዲሰባሰብ በነበረው ፍላጎት ቆሰልኩ ያሉትን ክፍሎች ሁሉ ለማከምና በጋራ ለማስነሳት ስቃያቸውን ማወቅ መጋራቱ አስፈላጊ ነበር። ይህም ትክክለኛ አቋም በብሔር በሃይማኖት ያልተከፋፈለን ታጋይ ትውልድ እንዲያሳየን ችሏል፣ የካቲትንም ወልዷል። በአሁኑ ጊዜ በጥቅሉ የትግራይን ህዝብ የኢትዮጵያ ጠላት የሚሉ እንዳሉ ስውር አይደለም። ይህም ስህተት መሆኑን ደጋግመን ገልጸናል። በወያኔ ትምክህትና ጥበት ተስፋፍቷል። ይህ ግን ህዝብን በጅምላ የሚያስወግዝ ሊሆን የሚችል አይደለም። በዚያው ልክ ደግሞ የክልል አንድ ተወላጅ በመሆን ብቻ ለጥቅምና ስልጣን ተጠቂ ተመራጭ የሚያደርግ መሆኑ የሚካድ አይደለም። አማራ ወይም ኦሮሞ መሆን በራሱ ብቻ የሚያስጠቃ መሆኑም ታይቷል። ታዲያ ያለፈውን በተመለከተ ጭቆናው ስም ሲሰጠው፣ ትምክህቱ ሲገለጽ ለምን ቡራ ከረዩ ይበዛል? ሁሉም ህዝብ የራሱ የሚሸከመው መስቀል አለው። ከግፍ እርምጃዎች ሁሉም ገዢዎች ርቀው አያውቁም። ቢያንስ ኢትዮጵያውያን በዚህ መስክ ታድለው አያውቁም። የተሰየሙብን ገዢዎች የሰሩትን ደግ ስራዎች አስቀድመን በማንሳትና ክብደት በመስጠት ብናደንቃቸውም ግፍ መፈጸማቸውን ደግሞ የምንክደው አይደለም። ሚዛንና ወቅቱን ያገናዘበ ግምገማ ማድረግ የሚያስገድደንም ሁኔታዎች በደፈና ጥቁር ነጭ ተብለው የሚፈረጁ ባለመሆናቸው ነው። ወደፊት እንደ አንድ ህዝብ ለመጓዝ ከፈለግን ግን የሚያዋሃድና የሚያስተሳስረን በማስቀደምና ቦታ በመስጠት ላይ ማተኮሩ ይጠቅመናል። ዘረኞች ህዝብን በሚከፋፍለው ላይ ያተኩራሉ። ህዝብ አብሮ መኖሩን፣ መጋባት መዋለዱን፣ ገዢዎችም ከልዩ ልዩ ብሔረሰብ ተወላጅ እንደነበሩም ይግታሉ። በደም መርማሪነት ተሰማርተው ንጹህ ደም ሲፈልጉ ጊዜ ያሳልፈዋል። ጣሊያን አገራችንን ሲወር ጭቁኖችን በዘር በሃይማኖት ፈርጆ በአማራው ላይ ለማስነሳት ጥሮ የነበረውን ወያኔ ደግሞታል። ለጣሊያንም ለወያኔም አልሰራም ብንልም የተወሰኑትን እንዳታለልና ወደ ባንዳነት እንደመራ ደግሞ የማይካድ ነው። ዛሬም በወያኔ ትምክህት ተጠቅመው ሌሎችን የሚያጠቁ እንዳሉ የምንኖረው እውነታ ነው። አፋኝ ኃይሎች በተለይ ከተወሰኑ ብሔረሰብ ተወላጆች መመልመላቸው አለምክንያት አይደለም። የኢትዮጵያ የሆነ መንግስት የለም። የኢትዮጵያ ሆኖ የተገኘ ጦር የለም። ለወያኔ ኢትዮጵያ ልቦለድ ናት። ይህ ወደ ምን መደምደሚያ እንደሚያደርሰን መገመቱ ከባድ አይደለም። ይህን አጠቃላይ መንፈስ መረዳት ከቻልንና ለውጥ ፈላጊዎች ስርዓቶች የፈጠሩትን ቁስሎች አካሚዎች ሆነው እስከታገሉ ድረስ በተመክሮ ለተፈጸሙት ስህተት ሊወቀሱ ቢችልም የሌባው አይነ ድረቅ ወያኔ ተገልብጦ አገርን በመጉዳት የሚከሳቸውን ማስተጋባት ጭልጥ ያለ ወያኔነት ነው። በተለይም ትውልዱ የአባ በአራተኛው ጠቅላላ ጉባኤ እንደታየው በዚህ መስክ ስህተት ፈጽሜ ነበር ብሎ ግለሂስን ከወሰደ የሰራው ቢረሳ የተሰራው አይረሳ ነውና ቆሰልኩ ያሉትን ወገኖች ጉዳት ለመጋራትና በጋራ መቆም የተደረገውን አገር ገንቢ ጥረት መረዳት አስፈላጊ ነው። የነገር ወጡ መደመጡ ተብሏልና የራሳችንን ታሪክ ማወቅ ማድመጥ በጣም ወሳኝ ነው። ለኢትዮጵያ የታገሉት የትናንትም የዛሬም ጀግኖች ስህተትን ቢፈጽሙም ለመታረም ዝግጁ እስከሆኑ ድረስ ክብራቸው የሚቀንስ ሊኖር አይችልም። የታገለውና ጨቋኙን ያጽ ያገዛዝ ያስወገደው ትውልድ በስምሪቱ ይኮራል እንጂ አይቆጭም። የዛሬው ደግሞ ያለፈውን በማውገዝ ላይ ሳይሆን ትኩረቱ ያውም በወያኔ ቀጣሪነት በአገር አድን ትግሉ ላይ መሆን አለበት። ትላንት ትላንት ነው፣ ዛሬ አይደለም። ያ ትውልድ መስራት ያለበትን ሰርቶ ደሙን ለአገሩና ለወገኑ አፍሷል። ግዳጃችን ግን ዛሬን በነገ በለውጥና ዴሞክራሲ መነጽር ማየት መቻላችን ብቻ ሳይሆን ብሩህ ነገን እውን ለማድረግ በቆራጡ አገር አድን ትግል መሳተፍ ነው። ድል ለኢትዮጵያ ሕዝብ። ኢትዮጵያ አንድነቷ ተከብሮ ለዘላለም ትኖራለች።
እኔ ልብላ አንተ ጦምደር ዮያኔ መረና የግንባር መፈክር የነው ወያኔ ይብላ ይንደላቀቅ ይክበር ይግደል ህዝብ ግን ይራብ ይታረስ ይዋረድ መብት አልባ ይሁን የሲየልም ሰለባ ሆኖ ይማቅ ከሃያ አምስት ዓመት በላይ ወያኔን አየነው ታዘብነው መርምርነው ያው ፍንክች ምሎ ከዘረኝነትና ወሮበላነት አልተቀየረም አልቀነሰም ዶሩን ሲደልሏት በመጫኛ ጣሏት አይነት ጨዋ ህዝብ ሰላምን ይናፈቀ ህዝብ ወዘተ በሚል ሲደልልን ሲያዘናጋን ቢከርምም ለወያኔ ምሱ መዳኒቱ አመጽና የብረት ትግልም መሆኑን ከተረዳን ያን ያህል ዓመታት አልፏል ያልተገላበጠ ያራልንም አስተማሪ የሚያስፈልገን አልነበርንም ከቀውስና ኢፍትሃዊ ሁኔታ ለመውጣት እርቅና ሰላምን ጠርተን ያገኘነው የንቀትና የእብሪት መላሽና ወግዱ እንጂ ኑ እንወያይ እንደማመጥ አልነበረም ጦርነት እንሰራባችኋለን ወኔ ካላችሁ ሞክሩን መንገዱን ጨርቅ ያርግላችሁ ብለው ተሳልቀውብን ነበር በቀጥታም ስንቱ ዜጋ ገለውና አስረው አሰቃይተው በገቢር ትምህርት ሰጥተውናል አሳይተውናል ምንም የተቀየረ የለም የመለሰና የስባት ዘረኛ ቡድን ኢትዮጵያን ጠልቶ ሊያወድማት የተነሳ ነበርና ከዚህ ምንም ፈቀቅ ለቀቅ ሳያደርግ ይኸው ለአመታት በላያችን ላይ ሰፍሯል ታዲያ ላም ባሏለበት ኩበት ለቀማን ምን አመጣው ከእባብ እንቁላል እርግብ ሊፈለፈል ጥበቃው እስከመቼ ወያኔ ጭንቅ ሲያጋጥመው ሲወጠርና ብርክ ሲመጣበት በመሰረቱ የወያኔ መሪዎች ፈሪዎች ናቸውና ማደናገሪያና ጊዜ መግዣ መንገዶች አሉት ሰላም ፈላጊ ይመስላል ድርድር እባካችሁን ጩኸት ያሰማል አጀንዳ ያስቀይራል ወዘተ በ1997 ዓመተ ምህረት በግልጽ አይተነዋል ዛሬም የህዝብ አመጽ ሲወጥረው ያንኑ ሊደግም እየጣረ ነው ከ3000 ያላነሰ ዜጋን ገድሎ ከ40000 በላይ አግቶና ደብድቦ እንወያይ የሚለውን ሽንገላ ጥሪ ሲወረውር እንዴት አብለው የተነጠፉለት መኖራቸውንም መታዘብ ችለናል ይጣራናል ብለውም በተለይ በባድ አገር ያሉ ተልካሻ ቡድኖችም ዝግጁነን እንዲህ እንዲያ ይደረግ ይያሉ ሲቋምጡም ታዘበናል ወያኔ ግን የዘሬን ብተው ይዘርዝረኝ ነውና በአብዛኛው ከራሱ ፍጥሮችና ተለጣጆች ጋር የስሙላ ውይይት ጀምሮ ሌሎች ደግሞ ትንሽ ጠጠር ሲሉበት ወደ ማቆሙ ገፍቶ ተለይቷቸዋል ወያኔ ድርድር ስልጣን ማካፈል የህዝብን ፍላጎት ማክበር ዲሞክራሲ የሚባሉ ጽንሰ ሐሳቦች እንደ እሬት ይጎመዙታል ይመሩታል የሞት ሞቱን ጊዜ ለመግዛት ውይይት ቢልም በልቡ ያለው ጥቁር ድንጋይ ያው በደደቢት ያደቆነው ነው ባዳን ወያኔ በእብሪት ጥቆማቸውን እንዳይጎዳ ተደራደር ስላሉትም ነው ወያኔ ስግብግብ ጸረ ኢትዮጵያ ኃይል መሆኑና ካልተወገደም ሀገራችን እንደምትጎዳ በተግባር አሳይቶናል ኮሶግቶ ውይይት ሲል ዋናው መፍትሄው ወይም መንገዱ ያሆኑ አይደለም ዋናው ዛሬም እንደ ትላንት በኃይል መጠቀም ነው ከጥቅምት ጀምሮ የፈሰሰው ደም ይህን ያመላክታል በአዋሽ በረሃ ሲየል እየተቀበሉ ያሉት ይህንን ይመሰክራሉ ወያኔ ለረጅም ጊዜ የገዛው ህዝቡን ከፋፍሎ በማዳከሙና የጋራ ትግልን በማስወገዱ ስለሆነ አሁንም የወያኔ ዋናው መሳሪያ ህዝብን መከፋፈል ነው በመሆኑም ቅጥረኞችን በሰፊው በሀገር ቤትና በውጭ ማሰማርቷል ጽንፈኛና ብሔርተኛ አቋም የያዙ መስለው ለህዝብ ተቆርቋሪ መስለው ህዝብን ግን ባለፈ ታሪክ እያናቆሩ በጸረ ወያኔ ሀገር ወዳድ ድርጅቶች ላይ በጸያፉ እየዘመቱ ለወያኔ ከፍተኛ ጥቅሜታ እንዲሰጡ አሰማርቷቸው ይኸው ደፋ ቀና ሲሉ ሲያጓሩም ይደመጣሉ ይህ ነው የወያኔ መንገድ ህዝብን እርስ በርስ ማናቆር ሀገር ወዳድ ድርጅቶችን ማዳከም ከፋፍለ ግዛ በክስና ባልባልታ መሪዎችን ማጥፋትና ሲመቸው መግደል ማፈን ወያኔ ከዚህ ከራቀ ታምር ቢባል ይገባዋል ኢትዮጵያ ደግሞ ታምር ማየት የተሳናት ሀገር ከሆነች ዘመናት አልፈዋል አሮጌ መጥረጊያ ቤት አያጣራም ተብሏል ከወያኔ ተንኮል ነጋ ጠባ ሰለባ መሆን የትም የሚያደርሰን አይሆንም ከጉዳቱ በስተቀር የካፋፋይ ቅስቀሳን ስንሰማም ቆይተናል። ለዚህ ጆሮአችንን መስጋቱ መድፈኑ ተገቢ ነው። ትላንት ቆሻሻ ያልነውን ዛሬም ለመሸከም ዝግጁ መሆን አይጠበቅብንም። የገማ የገለማ ስርዓትን ይዘን ለመድገም መጣሩ ለውጥን ማምጣት አይደለም። የነገ ኢትዮጵያ ከአድህሮትና ዘረኛ ስርዓቶች በመሰረቱ የተለየች መሆኗ የግድ ነው። ከጥበትም ከትምክህትም የራቀች የጸዳች የዛሬቱን ኢትዮጵያ ድሪቶ ደራርቶ አዲስ የክብር ካባ ለማስመሰል የሚደረገው ጥረት ሁሉ ውድቅ መሆን ያለበትና የሚወድቅም ነው። ፍትህ ዴሞክራሲ ለኢትዮጵያ ወያኔ በጋራ ትግላችን ይውደም።
ጆሮ ያለው ይስማ አይን ያለው ይይ ስለተባለ ሁሉም ሁሌም ባለው ይገረገራል ማለት ስላልሆነ ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይቀጥላል። ስለዚህም ማንያውራ የነበረ በጥያቄና መልስ መልክ ይቀርባል። ሌላ በደርግ ተጀምሮ እስከዛሬ የሚስተጋባ ክስ ደግሞ ያፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቀው ሰፈር ይሰለጥን የነበረው ሚኒሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀው፣ ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለ ማርያም የዋሸውን ወያኔው የውሸት አባት ስባት ነጋ ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከአረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሳማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገደብም እንደሌላቸው በመንግስቱ በመለስም በስባሃትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጨፍሮቹ ኢያፓን ለማጥፋት ሽብር እያካሄዱ ነበርና ኢያፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ኮታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥመው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ያፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ያፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢሃፓን አቋም መረዳት ያቃታቸው ደግሞ ያው የዘቀጡ አሉባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢያፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆበቁቡም ኢሃፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢሃፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔ ሀገራችንን እናድን ያሰጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጭፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስርዓቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በአገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው? ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ኢያፓ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ከዚህ ሌላ ግን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም ኢያፓ አባላት ቁጥር ጥቂት አልነበረምና ያፓን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላምባራለበት ኩበት ለቀማ ይሆናል። ይሃባ ከዚያል ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያል ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር ሆነ ነበር። ይህ ግን የኢሃባ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ አሳይቶናል። ጉዳዩን ጠረቅ ብለን ከመረመር ደግሞ ትላንትም ሆነ ዛሬ በኢሃባ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም ለሻቢያም ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ኅብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግሥት ደፋ ቀና ሲሉ እንታዘባለን። ይህ ሁሉ ከኢሃባ መንደር አይታይም። ኢሃባ ለማንም መንግሥት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ሕዝብ ጨቋኞች ጋር የሥልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሐቅ የሚደገፍ ማንም የለም።
ማንያውራ የነበረ ቁጥር 15 ታሪክን የሚረሳ ስህተትን ይደግማል ተብሏል። ያለፈውን በማስታወስ የቂም በቀልን ቁስል ለማመርቀዝ አይደለም። ወያኔና መሰሎቹ የአጼ ምኒልክና የነፍጠኞች ወንጀል በሚል ሕዝብን በመጥፎ ሊበክሉና እርስ በርስ ሊያጣሉ ሲጥሩ ታዝበን ነበር። ናሶሳ በደኖና አርባ ጉጉ ናቸው የፍጅት ውጤቶች። ከታሪክ ግን ጥሩ መማር ይቻላል። ያኔ ታሪክ ገንቢ ቅርስ ይሆናል። ራሳቸው አነገብነው የሚሉት የቀኝና የበዝባዥ ርዕዮት ማጠየቂያው ከፈረንጁ ያልሆነ ይመስል ለሕዝባዊ ለውጥና ለአገር ሲል የታገለው ያ የካቲቱ ጀግና ትውልድ ለባዕድ ርዕዮት እጅ ሰጠ ብለው የሚተቹት ክፍሎች ያልገባቸው ነገር ቢኖር ታጋዩ ትውልድ የውጭ ወራሪን ታግለው ባርበኝነት የሙሶሎኒን የጣሊያንን ጦር መመለሳቸው ምንኛ እንደቃኘው ነው። ያለፈው ታሪክና ጀግንነት አዲሱን ትውልድ ጀግና አድርጎታል። ያን የካቲቱን ትውልድ ገድል ግን ከአጼውም ከደርጉም አብረው በልተው ከወያኔ ማዕድ የቀረቡ የታሪክ አተዳዎች ሲያጎድፉት እየታዘብን ነው። መሥዋዕትነትንና ጽናትን ስለሚያክቸለችሉ ለአገር መታገል ሞኝነት ወይም የከተማ ወጣቶች እንደሚሉት ፋራነት ሆኖ ሆድን ማስቀደም፣ ግለኝነትን ማንገስ ግን ብልህነት ተባለ። የአገርም ዋጋዋ ረከሰ። በጎ ባህል ተንቆ የባዕዱ ብልሽት ታቀፈ። በስልጣን ያለው ቡድን ደግሞ ባለጌ፣ ዋልጌ፣ በሙስና የተጨማለቀና ስነ ምግባር የሌለው በመሆኑ የድንጋይ ሐውልትን አክሱም አስገባው ሲል፣ በሌላ በኩል ደግሞ የአገርን ታሪክ በመቶ ዓመት ወስኖና በርዞ ለማጥፋትና ሕዝብን ቅርስ አልባ ለማድረግ ባለው አቅሙ ይፍጨረጨራል። የኢሃባ የትግል ታሪክ የሕዝብ ቅርስ ነው። ጀግኖች የደሙለት የተሰውለት መከራ የተቀበሉለት ታሪክ ነው። ልጆቿ በቀይ ሽብር የተፈጁባት ወላጅ ወንድም እህቱ በቀበሌና በማከላዊ በደርቅ እስር ቤቶችና ማጎሪያዎች በስየል ተጠብሰው የሞቱበት ሁሉ የሰራተኛው ቀን ሰማት የተረሸነው ሰርቶ አደርና የብቸናና ሌሎች ቦታዎች አርሶ አደር ወገኖች ወዘተ ወዘተ ሁሉ የዚህ ታሪክ ባለቤት ናቸው። ህዝብ ሞቶ አልቀምና ይህ የጀግኖች ታሪክ ደግሞ በከይሲዎች ተበርዞ ከቶም ሊጠፋ አይችልም። ይህን ለማረጋገጥ በበኩላችን ማን ያውራ የነበረን በመቀጠል ሐቁን ማስፈሩን ተያይዘነዋል። ኢህአፓ ወጣቱን አስጨረሰ የሚሉ ከሳሾች አሉ። ለዚህ ድርጅቱ ምን መልስ ይሰጣል?
ለተቀማጭ ሰማይ ቅርቡ ነው ማለት ይቻላል። በመጀመሪያ ትግል የቀሚስ ጥበብ አሳምሮ መስፋት አይነት አይደለም። መደቦች ግብ ግብ ነው። ጥቅሞች የሚፋጩበትና አንዱ ሌላውን ለማሸነፍ የሚዋደቅበት ነው። ስለዚህ አለመስዋዕትነት ትግል የለም። ይደላቸው ሀገር ሰላም ነው ሲሉ በዚያን ወቅት ደግሞ ያልደላው እየተሰቃየ እየሞተ እንዳለ ማወቅ ያሻል። ዛሬ የመለስ ሟች ነገድና ጀሌዎቹ በሸራተን ሆቴል በጅምላ ሲፈነድቁና ሲደሰቱ ብዙ ሾሽ ደግሞ የሚበሉት አጥተው በመንገድ አዳሪ ሆነዋል። ወንጀሉና ግድያው ቀጥሏል ማለት ነው። የያብቃ ብሎ ህዝብ ሲነሳ ኢትዮጵያን በአምባገነንነት የሚመራው ቡድን በፍቅር ሊይዛቸው መጠበቅ የለበትም። የመለስ መንጋም ቢሆን አፉን ሲከፍት ለፈገግታ ሳይሆን የእባብ መርዙን በህዝብ ላይ ሊከፋ ነው። ገዢ መደብ ወይም ቡድን በሰላም አልትግል ስልጣኑን አይለቅም። ቢያንስ በኢትዮጵያ ልናየው ያልታደልነው ክስተት ነው። ስለዚህም ለውጥን የሚፈልግ ህዝብ ለትግልና ለመስዋዕትነት መዘጋጀት አለበት። ያፓ ውድ አባላቱን ሙቱ ብሎ በግዴለሽነት አልማገደም። መሪዎቹ አባሉን በዚህ መንገድ ጎዱት እንዳይባል ደግሞ የኢህአፓ አመራር አባሎች ለመስዋዕትነቱ ግንባር ቀደም ሆነው አልፈዋል። ወያኔን ሲታገሉ እንኳን የተሰውት ወይም ተይዘው ደብዛቸው የጠፋው ጥቂት አይደሉም። ድርጅት ከታገለ መስዋዕትነትን ይከፍላል። ካልታገለና ጠባይ አሳምሮ ገዥውን ሳያስቆጣ ከቀጠለ ደግሞ የሚደርስበት አደጋ አይኖርም። ታገልኩ ቢል ዛሬ እንደምናያቸው አንዳንድ ተቋሚንን ባየሱቅ በደረቴ የአንድ ወይም ሁለት ሰው ቡድኖች መሳቂያ ይሆናል። ድርጅት ሲታገል አላቅሙ ነው። መንግስት ስልጣን የጨበጠ ቡድን በገንዘብም በጦር መሳሪያም የደረጀ ነውና የጣሊያን ወራሪ ጦር በዘመናዊ መሳሪያ የደረጀ ተዋጊ አይሮፕላን የነበረውና የመርዝ ጢስ የመበተንም አቅም የነበረው ነበር። በጦር በጋሻ በቃታ ብረት ነው አርበኞች ጠምደው ምሱን ያቀመሱት። አያሉ ፈረንሳይና አሜሪካም በቬትናም ሽንፈትን ቀምሰዋል። ኃይል የህዝብ ነው፣ ግን ይህ በመራራ ትግል እስኪረጋገጥ ጠላት የሆነው ወራሪ ወይም ጨቋኝ ኃይል አለውና ትግል የሚገጥመው ድርጅትና ህዝብ ቢያንስ በአቅም ጊዜያዊ ድክመት ይታይባቸዋል። መጋፈጥ ይገደዳሉ ማለት ነው። ተማሪዎች መሬት ላራሹ ብለው ሲሰለፉ ዱላም ሌላም ቀምሰዋል። ከዱላ ወደ ጥይትና ህይወት ማጣትም ተኪዷል። አላቅማችሁ የሚሉ አሁን ድሃ ተማሪ ጃንሆይን ሊጥል እያሉ የሚያሾፉ ነበሩ። በደርግም ጊዜ የተለየ ክስተት አልነበረም። በአጭሩ ሊታገል የተነሳ ድርጅትና ህዝብ መስዋዕትነት አይቀሬ መሆኑን ማወቅ አለበት ማለት ነው። ኢህአፓ ትግሉ የሚጠይቀውን መስዋዕትነት ከፍሏል። ታገለ አታገለ እንጂ አላስጨረሰም። ራሱ በግለኪስ መልክ ከዓመታት በፊት እንደገመገመው ግን በከተሞች ይካሄድ የነበረውን ትጥቃዊ እንቅስቃሴ የኃይል ሚዛን ለውጥ ግልጽ ሲሆን ማቆም ነበረበት ማለት ይቻላል። በጦር ሜዳ አዋጊ የሆነ አዛዥ ስህተት ሊፈጽም ይችላል። የአገሬ ሰው የመንደር አውደልዳ የሚለው በጦር ሜዳ አይውልምና ስህተት አይፈጽምም። ኢሃፓ አዲስ ድርጅት ስለነበረና ከሱ በፊት ሌላ ታጋይ ድርጅት ኖሮ ከዚያ ተመክሮ በመውሰድ ሊማር ባለመቻሉ ስህተቶችን ፈጽሟል። የትግል የታጋይ ስህተት ቸኮለ ከተባለም ለትግል እንጂ ለፓርላማ ወንበር አልነበረም። ደፈረ ቢባል ሹመት ለመቀበል ሳይሆን ጨቋኙን ለመታገል ነበር። በዚህ የትግል ሂደት ኢሃፓ ባዕዳንንም ያስገረመ ታሪክ ጽፏል። ዛሬም ማቹን መለስ ቡድን አለመስዋዕትነት እናስወግዳለን የሚሉ ካሉ ደግሞ ይህን ተአምር ለማየት እድሜ ይስጠን ማለት ይቻላል። የማይሆን ነገር ነው። ለነገሩ ወያኔም ሻቢያም አላማቸውን ባንደግፎም ከደረሱበት የደረሱት ዋጋ ከፍለው ነው።
ኢሃፓ ግን አላሸነፈም ከሚል ተነስተው ይሆናል የሚታችሁት።
ስልጣን ከመያዝ አንጻር በርግጥ ኢሃፓ ለስልጣን አልደረሰም። ግን ኢሃፓ ብዙ ድሎችን ተቀዳጅቷል። የህዝብ ትግል ማየሉና ከዚህ መድረሱ ራሱ ከኢሃፓ የአመታት ትግልና ንቃትን ለማዳበር ካደረገው ያልተቋረጠ ጥረት ጋር የተያያዘ ነው። ኢሃፓ ለራሱ ስልጣን ፈልጎ የትንፍጩ ዱቄቱን አምጩ በሚል ታግሎ በነበር ደግሞ በሱዳንም በሶማሊያም በአረብ አገሮችም ሆነ በባዳን ባጠቃላይ ተደግፎ ማለትም ለነሱ አድሮ ለስልጣን በበቃ ነበር። ኢሃፓ የትግል ትምህርት ቤት ነበር፣ ዛሬም ነው። ኢሃፓ ያስተማራቸውና የቃኛቸው ናቸው ዛሬ መስመር ቀይረው ቢበላሹም የፖለቲካ ሀሁን ጨብጠው ሌሎች ድርጅቶችን አካሃጅ የሆኑት። የኢሃፓ ትውልድ የዘመናዊ ፖለቲካ ጽንስ ሐሳቦችን የህዝብን ወሳኝነት መርህ፣ የድርጅትን አስፈላጊነትና ስልት፣ የእኩልነት መብት ወሳኝነትን ወዘተ ከህዝብ ያስተዋወቀ ነው። የኢሃፓን አደረጃጀትና ትግል በጥሞና የሚመሩ ብዙ ሊማሩ ይችላሉ። ዛሬ አሸነፍኩ ባዩ ወያኔ ተሸነፈ የሚለውን ኢሃፓን የሚፈራው ለምን ነው ብሎ መጠየቅ ያሻል።
ኢሃፓ ህዝብ አስጨርሷልና ህዝብ ይጠላዋል የሚሉም አሉ። ከዚህም ተነስተው ስሙን ይለውጥ ሲሉም ተደምጠዋል። ኢሃፓ ለዚህ ምን መልስ አለው?
የኢትዮጵያ ህዝብ ለኢሃፓ ፍቅርና አክብሮት እንጂ ጥላቻ የለውም። የጭቆና አገዛዝ የግልጽና የስውር ጠበቆች በርግጥ ኢሃፓን ለማስጠላት ትናንትም ዛሬም ሲደክሙ እናያለን። ለዚህ ነው ኢሃፓ ያላደረገውን አደረገ ብሎ ሲዋሹ የሚደመጡት። ኢሃፓ ለህዝብ ብሎ የታገለ የህዝብ አገልጋይና የነበረም የሆነም ድርጅት ነው። ህዝብ ጠላት የሚላቸው ናቸው የኢሃፓ ጠላቶች። ህዝብ ወታደራዊ መንግስት ጠላው ታገለው፣ ኢሃፓ ከጎኑ ቆሞ ተሰዋ፣ ትግሉንም አስቀጠለ። የወያኔን መንጋ ሰፊው ህዝብ አምርሮ ጠላው። ይህን ገንጣይ ቡድን ኢሃፓ ዛሬ ጅብ ከሄደ እንዲሉስ ባይሆን ገና በደደቢት ዳብዴ ሲል ጀምሮ ታገለው። የህዝብና የኢሃፓ ፍላጎት አንድ ነው። ከህዝብ ፍላጎት የተጣላ ዓላማ ኢሃፓ ሊኖረው ከቶንም አይችልም። በስሙ ውስጥ ህዝባዊ ሲል በባዶ አይደለም። ኢሃፓ የሚለው ስም የትግል መለያ፣ የሚያኮራ ቃላትና ቅጥረኝነትን የሚያባንን ስም በመሆኑ ለምን መቀየር እንዳለበት ለኢሃፓ ግልጽ አይደለም። ይቀየር ባዮች ብዙዎች ከስሙ ጋር ያለውን ታሪክ ለመፋቅ ለመሰረዝ የሚፈልጉ ናቸው። ይህ ደግሞ ሊሆን የሚችል ጉዳይ አይደለም፣ ቢያንስ ይህንን ማድረግ ከትግሉ አንጻር አስፈላጊ እስካልሆነ ድረስ። ኢሃፓ በህብረት ከሌሎች ድርጅቶች ጋር ሲተሳሰር ህልውናው ባያከትምም በጋራው ስም ዙሪያ ነው የታገለውና ዛሬም እየታገለ ያለው። ለነገሩማ ወያኔም ኢሰፓም ስም ሆነው ዛሬም ኢሰፓንን ወያኔንን የሚሉ አሉ አይደል?
የህብረት ጥያቄ ከተነሳ ይቀር ኢሃፓ ህብረት አይፈልግም ወይም ከተባበረ እኔ የበላይ ልሁን ልቆጣጠር ብሎ ያስቸግራል ይባላል። ይህ ሐቅነት አለው?
ኢሃፓ ለአንዳንድ ሰበብ ፈላጊዎች ወይም ድክመታቸውን ደባቂዎች አመቺ ነው የሚሉት ይመስላል። የህዝብ ድጋፍ ሲያጡ ኢሃፓን ሻጠረን ይላሉ። ያቀዱት ሲበላሽ ኢሃፓን ይከሳሉ። ድርጅቱ ደክሟል ይሉና በዚያው አፍ ደግሞ ትንፋሻችንን ተቆጣጠረን ማለት ይቃጣቸዋል። የውያኔ ቡድንም ያው ነው። ኢያፓ አለንዴ ባላፉ ለችግሩ ሁሉ ኢያፓን በቀጥታና በእጅ አዙር እየከሰሰና እየወነጀለ አለ። ህብረት አፈረሰ የሚሉትም የዚህ አይነት ናቸው። ራሳቸውን መመርመር ሲያቅታቸው ኢያፓን ይከሳሉ። ተቋሚ ሲነሳባቸውም የኢያፓ ሰርጎ ገብ ብለው ይመነጥራሉ። ይህ በተደጋጋሚ የታየ ነው። ኢያፓ ላይ ተመሰረተው ክስ መሰረተ ቢስ ለመሆኑ ተጨባጩ ሐቅ ምስክር ነው። ድርጅቱ ከተመሰረተ ጊዜ ጀምሮ ከሌሎች መሰል ኃይሎች ጋር በመለስተኛ ፕሮግራም ዙሪያ ለመተባበር ጥሯል። በአጼ ኃይለ ሥላሴ ጊዜ ኢብነ አግ ከሚባል ድርጅት ጋር ብዙ ሙከራ ነበር። ከአፋር እንቅስቃሴ ድርጅትም ጋር በየካቲት 66 ተሞክሮ ነበር። ደርግ ራሱ የህዝብ ጥሪ ሲያወጣ ኢያፓ በደፈናው ዞርበል ሳይ ህዝብ እንዲመሰረት ሁሉን ኃይሎች ያፈናቀለና ያገለገለ መሆን አለበት ወዘተ ብሎ በዲሞክራሲያ ልሳኑ ምላሽ ሰጥቷል። እኔ ካለው ሌሎች ለምን አስፈልገው አላለም። ወያኔንም ለህብረት ጋብዞ ብዙም ሞክሮ ነበር፣ ግን ወያኔ መተባበር አልፈለገም። ከወያኔ ጋር ውጊያዎችም ከተደረጉ በኋላም ቢሆን የህብረቱ ጥረት አላቆመም ነበር። ግን ወያኔ የታክቲክ የስትራቴጂ ወዘተ ግንባር እያለ ተደናብሮ መያዣ መጨበጫ ስለጠፋ ሳይሆን ቀርቶ ያው ግጭቱ ቀጠለ። ከኢዲሃ ጋር በየጊዜው ህብረት ተደርጎ ውጤትም ተገኝቷል። በቶሮንቶ ካናዳም ህብረት ለመመስረት ከሜሶን እና ሌሎች ድርጅቶችም ጋር ኢያፓ ተሰብስቦ ጥረታቸው ለባዕድ ባደሩ ቅጥረኞችና ምሁር ተብዮች ቢከሽፍም ቢዘገይም ኢዲሃቅ ማለትም የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅት ተቋቁሞ ለትግሉ ከፍተኛ አስተዋጽኦ አበርክቷል። ይህን ግንባር ከፍሎ የወጣ የደርግ ኮሎኔል በድርጊቱ ብዙ ጉዳት ቢያስከትልም ቅንጅቱ እስከ ቅርብ ጊዜ ታግሏል። በዚህ ቅንጅት ኢያፓ ድምፁ ከሌሎች ድርጅቶች ጋር እኩል ነበር። ቅንጅቱ በራሱ ሂደት መቆምና በሌላ መተካት ነበረበት። ይህም ኢዲሃንን ለመመስረት የተደረገውን ጥረት ይመለከታል። ይህም ጥረት ሲጀመር ኢያፓ በእኩል ተቀላቅሎ ድምፅም የሚወስነው በዲሞክራሲያዊ መንገድ ነበር። ኢዲሃንን ለመሰረተው ስብሰባ የቀረቡት ሰነዶች ኢያፓ ይጻፋቸው አልነበሩም። ውሳኔውም ሆነ በግልጽ በድምጽ ብልጫ የተወሰነ ነው። የኢዲሃግ አመራር በዋና መልኩ በአገር ቤት ነው። ኢያፓ በህብረቱ ያሉት ወኪሎች እንደ ሌሎች ድርጅቶች ሁሉ ሁለት ናቸው። እነዚህ ሁለቱ ቀሪዎቹን አስምንቶቹን ተቆጣጥረው የፈለጉትን ያሰሯቸዋል ማለት መቼም የድርጅት መሪዎችን መናቅና ያልሆነ ነገር ማውራት ይሆናል። ከህብረቱ የወጡት ወደ ኢያፓ ጣት የጠቆሙት ይህን ማድረጉ ለድርጊታችን ሽፋን ይሰጥልናል ብለው እንጂ ህብረት አፍራሽ ሆነ ለወያኔ የጠቀመውን እርምጃቸውን ማጠየቂያ ወይም ማሳሰቢያ ኢያፓ ሊሆን አይችልም። ድርጅት ነን ብለው ግን እንደ በሳል ድርጅት መታገል አቅቷቸው ወያኔ የሚያምሳቸው ቡድኖች በቅድሚያ ራሳቸውን ማረም ማሻሻልና ተመክሮ ካላቸው መማር እንጂ ኢያፓን መወንጀሉ አያዋጣቸውም። አንዳንዶቹ በፕሮግራማቸውና በእንቅስቃሴያቸው የህዝብን ድጋፍ ለማግኘት ከመጣር ይልቅ በተቋቋመ መንግስት በኢያፓ ላይ መዝመትን ይመርጣሉ። ይህ ወያኔ ሊያስደስት ቢችልም ለነሱ በተጨባጭ የሚሰጣቸው ትርፍ የለም። ኢያፓ ባይኖር ደጋፊና አባል በብዛት እናገኛለን ብለው የሚያስቡ ነበሩ አሉ። ይህ ግን ስህተት ነው። ኢያፓ በተጨባጭ ልዩ ቦታ ይኑረኝ፣ ከሌሎች የተለየ የበለጠ ድምጽ ይገባኛል ወዘተ ብሎ አያውቅም። በመለስተኛ ፕሮግራም መሰረት ለመተባበር ፍላጎት የሚያሳየው ማንም አስገድዶት አይደለም። ጠላት ባልሆኑ ድርጅቶች ላይም ሰርጎ ገብ አይሰድም። ለነገሩ የብዙ ድርጅቶች ምስጢር እባካችሁ እዩኝ እወቁኝ በሚልበት ጊዜ እንጂ ሙያተኛ አሰራር መጠበቅን አስፍኖ ባለበት ጊዜ ላይ አይደለንም። የኢያፓ አባላት በያሉበት ሁሉ ህብረትና ግንባርን ለማጠናከር ይሰራሉ። ይህ ደግሞ የሚጠበቅባቸው ነው። ኢያፓ በስራው አለው ማለቱ አስፈላጊውን መዋቅርና የሰው ኃይል ማቅረቡ እንደጸጋና በጎ ነገር መወሰድ አለበት እንጂ በሌላ መተርጎም ፈጽሞ የለበትም። ኢያፓ ነጻ ድርጅት መሆኑን መርሳት አያሻም። ህብረትን ካልፈለገ አልፈልግም ማለት ይችላል። በህብረት ስለሚያምን ግን ከሌሎች ጋር ሆኖ በጋራ ለመታገል የበኩሉን አስተዋጽኦ ያደርጋል። ማንም እንደሚያውቀው ደግሞ የኢሃፓ ትኩረት በትግሉ ላይ እንጂ የራሱን ጣዖቶች ፈጥሮ አምልኳቸው ክቡር መሪያችን ዶክተር ፕሮፌሰር ሊቀመንበራችን በሉልኝ የሚል አይደለም። ኢሃፓ የህዝብ ድርጅት አንዱ መለያ ትሁትነትና ራስን ከፍ ከፍ አለማድረግ ነው ብሎ ያምናል። ሐቁ ይህን ነገር ከተባለ የህብረትን ክንድ አዳክመው ኢዲሃቅንም ኢዲሃህንም ጎድተው ለወያኔ የጠቀሙት እነማን እንደሆኑ ህዝብ ጠንቅቆ ያውቃል።
ዛሬም ለቆጠኞች በረከት የነጻነት ዋጋ ድንበር እስከ ዚያን በዘመን አትመርቅ ግንባር ቅን አሳየው ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢሃፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየው